ይህ የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 29 2014 ዓመተ ምህረት ዝግጅታችን ጀመረ። በጦርነቱ የተጎዱና ለረሃብ የተጋለጡ ሚሊዮኖችን አስመልክቶ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ሁለት ባለስልጣናት መሰንበቻውን የሰጧቸውን ግምገማዎች በምሽቱ ዝግጅታችን እናስደምጣችኋለን። ሰሞኑን በደቡብ ክልል ደራሽ ልዩ ወረዳ ምንድን ሆነው? ዘርዘር ያለ ዘገባ ይዘንላችኋል። በውጭ ሀገር የሚኖሩ ኢትዮጵያውያን ኢትዮጵያ ለሚገኙ ተረጆች የሚያደርጉትን ድጋፍም የተመለከተ ዘገባ አለን። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብረናችሁንን አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ሰላም ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። ሞስኮ የሶቪየት ህብረት ናዚ ጀርመንን ድል ያደረገችበትን 77ኛ ዓመት ክብረ በዓል መታሰቢያ ከነገ በስቲያ ሰኞ ከማክበሩ አስቀድሞ ባሉት በዛሬና በነገ ዕለት ከሩሲያ ወታደሮች ጋር የሚደረገው ውጊያ ከፍተኛ ሊሆን ይችላል ሲሉ የዩክሬን ባለሥልጣናት ህዝባቸውን አስጠነቀቁ። የዩክሬን የብሔራዊ ደህንነት ምክር ቤት ባለሥልጣናት ትላንት አርብ ባስተላለፉት ማስጠንቀቂያ ሩሲያ በዓመታዊ የድል ቀን በዓሏ ሰሞን በአንዳንድ የዩክሬን አካባቢዎች ላይ ከፍተኛ የአየር ድብደባ ልትፈጽም ትችላለች ነው ያሉት። የደህንነት ባለሥልጣናቱ በፌስቡክ ገጻቸው ላይ ባሰፈሩ ጽሑፍ የሩሲያ ወታደሮች በዩክሬኑ ጦርነት በድል ቀን በዓላቸው ተኩራርተው የሚናገሩት የጦር ግንባር ድል ስላልቀናቸው በተለያዩ የዩክሬን ከተሞች ላይ የሚያዘንቡትን የቦምብ ናዳ አጠናክረው ሊገፉበት ይችላሉ ብለዋል። ሩሲያ ታሪካዊውን የድል ቀን በዓል ከወዲሁ በመላው አገሪቱ በወታደራዊ ትርኢቶች በማክበር ላይ ትገኛለች። ሮይተርስ እንደዘገበው የሩሲያው ፕሬዝዳንት ቭላድሚር ፑቲን ከነገ በስቲያ ሰኞ በሚያሰሙት ንግግር ለምዕራቡ ዓለም የምጽአት ቀን የተባለ መልእክት ያስተላልፋሉ ተብሎ ተጠብቋል። ይህ በእንዲህ እንዳለ ሩሲያ ታክቲካዊ የኒውክሌር ጦር መሳሪያዎችን በዩክሬን ውጊያ የመጠቀም ፍላጎት የላትም ሲሉ የሀገሪቱ የውጭ ጉዳይ ሚኒስትር ቃል አቀባይ ትላንት አርብ ተናገሩ። ሩሲያ በኒውክሌር ጦርነት አሸናፊ ሊኖር አይችልምና ጥቅም ላይ መዋል የለበትም የሚለውን መርህ አጥብቃ ታከብራለች ነበር ያሉት ቃል አቀባዩ አሌክሲ ዛይሴቭ። ዩክሬን በበኩሏ ዜጎቿ የአየር ድብደባ ማስጠንቀቂያ በሚሰሙበት ወቅት ከለላ ወደሚያገኙባቸው መሸሸጊያዎች እንዲገቡና በዚሁም መሰንበቻውን ያይላል በተባለው የሩሲያ የአየር ጥቃት ሳቢያ ብዛት ያላቸው ሰዎች የሚገኙባቸውን ትላልቅ ስብሰባዎች ከማካሄድ እንዲቆጠቡም አስጠንቅቃለች። በሌላ በኩል የፑቲን ኃይሎች እስከ ዛሬ ማለዳ ድረስ በማሪፖል የሚገኘውን የብረት ፋብሪካ ከዩክሬን ተዋጊዎች እጅ ማስለቀቅ ያለመቻላቸው ተዘግበዋል። ዩክሬናውያን ኃይሎች ስትራቴጂያዊቱን የወደብ ከተማ ሞስኮ ሙሉ በሙሉ እንዳትቆጣጠር ለማድረግ ለሳምንታት በያዙት ጥረት ከግዙፉ ፋብሪካ መሽገው እየተዋጉ ባሉበት ወቅት በትላንትናው ዕለት ከፋብሪካው ስር ካሉ ዋሻዎች የነበሩ ተጨማሪ ሰላማዊ ዜጎችን ከአደጋ ለማትረፍ መቻሉ ተገልጧል። በሌላ ተያያዥ ዜና ፕሬዚዳንት ጆ ባይደን ዩክሬን የሩሲያን ወረራ ለመመከት ለምታደርገው ትንቅንቅ የሚውል 150 ሚሊዮን ዶላር የሚያወጣ ተጨማሪ የጦር መሳሪያ እንደሚሰጡ ትላንት አስታወቁ። ልዩ ልዩ የጦር መሳሪያዎችን፣ ራዳሮችና ሌሎች አስፈላጊ ቁሳቁሶችን ማቅረብ የሚያስችል አዲስ የደህንነት እርዳታ ይፋ እያደረግኩ ነው ያሉት ባይደን የተቀመጠው ለድጋፍ የሚውል ገንዘብ እያለቀ በመሆኑ የዩናይትድ ስቴትስ ምክር ቤት ተጨማሪ በጀት እንዲለቅ ሲሉም አሳስበዋል። አንድ የዩናይት ስቴትስ ከፍተኛ ባለስልጣን በሰጡት ገለጻ መሰረት አዲሱ ለዩክሬን የሚሰጠው የጦር ድጋፍ 25,000 ባለ 155 ሚሜ የመድፍ ጥይቶች፣ ጠላት የሚያስፈነጭፋቸውን መድፎች መነሻ የሚያመላክቱ ራዳሮችና የተለያዩ የጦር መሳሪያ መለዋወጫዎችን ያካትታል። የመድፍ አረሮቹ በቅርብ ጊዜ ለዩክሬን ለተሰጡት ሆዊትዘርስ በመባል ለሚታወቁት የመድፍ አይነቶች የሚውሉ ናቸው። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሰሜን ኮሪያ ከባህር ሰርጓጅ መርከብ የተወነጨፈ ባሊስቲክ ሚሳኤል መተኮሷን የደቡብ ኮሪያ ጦር በዛሬው ዕለት አስታወቀ። ፒዮንግያንግ መሰል ሙከራ ስታደርግ በያዝነው የአውሮፓውያኑ 2022 ዓ.ም ብቻ ያሁኑ 15ኛዋ መሆኑ ነው። ያጭር ርቀት ሚሳኤሉ የተወነጨፈው ቅዳሜ ከሰዓት በኋላ ሲሆን ሲምፖ ከተባለው አካባቢ ተነስቶ በሰሜን ኮሪያ ምስራቃዊ ባህር ጠረፍ አቅጣጫ ወደሚገኝ ባህር መሆኑን የደቡብ ኮሪያው ጦር አዛዥ ለጋዜጠኞች በሰጡት አስተያየት አስረድተዋል። የጃፓን የባህር ጠረፍ ጠባቂዎችም ባሊስቲክ ሚሳኤሉ ለ15 ደቂቃዎች ያህል ባየር ላይ ተምዘግዝጎ ባህሩ ላይ ማረፉን ተናግረዋል። የጃፓኑ ኪዮዶ የዜና ወኪል እንደዘገበው ሚሳኤሉ 600 ኪሎ ሜትር ያህል ርቀት ከተምዘገዘገ በኋላ ከተከለከለው የጃፓን ልዩ ኢኮኖሚ ቀጠና አቅራቢያ ነው ያረፈው። ፈረንሳይ ዳግም ለተመረጡት ፕሬዝዳንቷ ኢማኑኤል ማክሮን በዛሬው ዕለት የበዓለ ሲመት ስነ ስርዓት አካሄደች። ማክሮን ባለፈው ሚያዝያ 16 ቀን ነው ቀኝ አክራሪዋን ተቀናቃኛቸውን ማሪን ለፔንን አሸንፈው ለሁለተኛ ዙር የአምስት ዓመት የስልጣን ዘመን የተመረጡት። ማክሮን ቃለ መሐላ የፈጸሙት የሀገሪቱ የህገ መንግስት ምክር ቤት የምርጫውን ውጤት በንባብ ባሰማበት በኤሊሴ ፕሬዝዳንታዊ ቤተ መንግስት በተዘጋጀና 500 ያህል እንግዶች በተገኙበት ስነ ስርዓት ነው። ማክሮን ንግግር ከማድረጋቸው አስቀድሞም ከፍተኛ አስተዋጽኦ ላበረከቱ ሰዎች የሚሰጠው የሀገሪቱ እጅግ ከፍተኛ የክብር ሽልማት አንገታቸው ላይ ተጠልቆላቸዋል። በሀገሪቱ ፕሬዝዳንታዊ በዓለ ሲመት ልማድ መሰረት ስነስርዓቱን ምክንያት በማድረግ 21 ጊዜ መድፍ ተተኩሷል። የማክሮን ሁለተኛ ፕሬዝዳንታዊ የስልጣን ዘመን ልክ የዛሬ ሳምንት ግንቦት 7 2014 ዓ.ም ይጀምራል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ አበቃ። መልካም ምሽት።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ ሚያዝያ 29 2014 ዓ.ም ዝግጅታችንን ነው በመከታተል ላይ የምትገኙት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com እንዲሁም @voaamharic የፌስቡክ ገጻችን ላይ ከሰኞ እስከ አርብ በቀጥታ ማዳመጥ ትችላላችሁ። አሁን በቀዳሚነት ወደ ያዝነው ዘገባችን እንለፍ። በጦርነት የተጎዱና ለረሃብ የተጋለጡ ሚሊዮኖችን አስመልክቶ የተባበሩት መንግስታት ድርጅትና የዩናይትድ ስቴትስ ሁለት ባለስልጣናት መሰንበቻውን የሰጧቸውን ግምገማዎች ይመለከታል ቀዳሚው ዘገባችን። ጠቅላላ መጠኑ 1000 ሜትሪክ ቶን የሚጠጋ የምግብ እርዳታና ሌሎች አስፈላጊ ያሏቸውን ቁሳቁሶች የጫኑ 27 የጭነት ተሽከርካሪዎች መቀሌ ባለፈው አርብና ቅዳሜ መድረሳቸውን የተባበሩት መንግስታት ድርጅት ዋና ጸሐፊ አስታውቀዋል። በኢትዮጵያ ያለው ሰብአዊ ሁኔታ አሁንም አስከፊ ነው ያሉት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ድርጅት USAID ኃላፊም ላለፈው አንድ አመት ተኩል በሰሜን ኢትዮጵያ የተካሄደው ግጭት ሰብአዊ ቀውስ ብቻ ሳይሆን ከፍተኛ ውድመት ያስከተለ ነው ብለዋል። ሆኖም አንዳንድ ተስፋ የሚፈነጥቁ ሁኔታዎች መታየታቸውን ተናግረዋል። ሙሉ ዘገባውን አሉላ ከበደ ያቀርበዋል።
ከሶስት ወራት በላይ ተቋርጦ የነበረው የእርዳታ ማጓጓዝ ስራ በያዝነው የሚያዝያ ወር ከጀመረ ወዲህ ይህ ያሁኑ አራተኛ ዙር የሰብአዊ ረድኤት አቅርቦት መሆኑን ዱጃሪክ ተናግረዋል። በአጠቃላይ ብዛታቸው 169 የሚደርሱ የጭነት መኪኖች ትግራይ መግባታቸውንና ጠቅላላ መጠኑም 4300 ሜትሪክ ቶን የእርዳታ ቁሳቁስ መድረሱን ቃል አቀባዩ ጨምረው አመልክተዋል። ምግብና ሌሎች የእርዳታ ቁሳቁሶችን የጫኑት ተሽከርካሪዎች ከመቀሌ አስቸኳይ እርዳታ ወደሚያስፈልጋቸው የተለያዩ የክልሉ አካባቢዎች ማምራታቸውን አመልክተው በቅርብ ጊዜ ደረሰ ያሉት ነዳጅ ወሳኝ ስራዎች እንዲቀላጠፉ አስችለዋል ብለዋል። ይሁንና ወደ ክልሉ እየደረሰ ያለው የእርዳታ መጠን ግን አሁንም ከሚያስፈልገው ያነሰ መሆኑን እንደ ኤሌክትሪክ፣ የመገናኛ ዘዴና ባንክን ጨምሮ አስፈላጊ አገልግሎቶች በአብዛኛው አሁንም እንደተቋረጡ መሆናቸውን ተናግረዋል። በሌላ በኩል የመንግስታቱ ድርጅት ከዓለም አቀፍ አጋር ድርጅቶች ጋር በመሆን ከመጪው የዘር መዝሪያ ወቅት አስቀድሞ ለግብርና የሚውል ዘርና ማዳበሪያን ጨምሮ የተለያዩ የእርዳታ ቁሳቁሶችን በአስቸኳይ ወደ ትግራይ ለማድረስ ከባለስልጣናት ጋር መስራት ቀጥሏል ያሉት ዱጃሪች የተባበሩት መንግስታት ድርጅት በአፋርና በአማራ ክልልም አስፈላጊ እርዳታ በግጭቱ ወደ ተጎዱ አካባቢዎች በስፋት እንዲዳረስ ከባለስልጣናቱ ጋር እየሰራ ነው ብለዋል። አያይዘውም በአማራ ክልል አጋሮቻቸው ቁጥሩ 56,000 ለሚጠጋ ህዝብ ባለፈው ሳምንት ምግብ ማደላቸውን ቃል አቀባዩ አስታውሰዋል። በተመሳሳይም ካለፈው የታህሳስ ወር አንስቶ ከ10 ሚሊዮን በላይ ሰዎች ከኢትዮጵያ መንግስት፣ ከተባበሩት መንግስታት ድርጅትና እንዲሁም ሌሎች መንግስታዊ ካልሆኑ አጋሮቻችን የምግብ እርዳታ አግኝተዋል ነው ያሉት ዱጃሪች። የሰሜን ኢትዮጵያው ጦርነት ከ9 ሚሊዮን በላይ ህዝብ እጅግ ለከፋ የምግብ እጥረት ሲዳርግ በትግራይ ብቻ ከ2 ሚሊዮን በላይ ሰዎች መኖሪያ ቀያቸውን ጥለው እንዲሰደዱ አድርጓል ያሉት ደግሞ የዩናይት ስቴትስ ዓለም አቀፍ የተራድኦ ድርጅት አስተዳዳሪ ሳማንታ ፓወር ናቸው። ከ90% በላይ የሚሆነው ህዝብ እርዳታ ፈላጊ መሆኑን በአፋርና አማራ ክልሎች በመጪው የሰኔ ወር ላይ ቁጥሩ እስከ 1 ሚሊዮን የሚደርስ ህዝብ ቸነፈር መሰል ለሆነ ብርቱ የረሃብ አደጋ ሊጋለጥ እንደሚችል አስተዳዳሪዋ አክለው ገልጠዋል። ሁኔታው ከዚህም ወደ ከፋ አዝማሚያ ሊያመራ በመቻሉ የእርዳታ አቅርቦቱ ሳያቋርጥ መድረስ እንዳለበት ነው ሚስ ፓወር ያመለከቱት።
This assistance is vital. Across the north, conditions continue to deteriorate. Families do not have food.
ይህ እርዳታ በጣም አስፈላጊ ነው። በሰሜን ኢትዮጵያ ያለው ሁኔታ እንደከፋ ቀጥሏል። የቤተሰብ አባላት የሚመገቡት ምግብ የላቸውም። የተመጣጠነ ምግብ እጥረት በህፃናትና ነፍሰ ጡር ሴቶች ላይ ጉዳት እያደረሰ ነው። ከቀያቸው ተፈናቅለው የሚገኙ ብዙዎች መሰረታዊ የሚባሉትን አገልግሎቶች እንኳን አያገኙም።
አገራቸው ዋናዋ የኢትዮጵያ ለጋሽ መሆኗን የተናገሩት ፓወር በመጠኑም ዩናይት ስቴትስ በዓለም ዙሪያ ካሉ የትኛውም አገሮች በላይ ለኢትዮጵያ እርዳታ የምትሰጥ መሆኗን አመልክተዋል።
Just recently we announced nearly $313 million in additional humanitarian assistance to help people affected by the ongoing crisis. This includes emergency food and nutrition assistance for 7 million people.
ኢትዮጵያ ውስጥ ባለው ቀውስ ለተጎዱ ወገኖች መርጃ የሚውል ተጨማሪ $313 ሚሊዮን የሚጠጋ ገንዘብ በቅርቡ ነው ይፋ የተደረገው። ይህም ቁጥራቸው 7 ሚሊዮን ለሚደርሱ ሰዎች ያስቸኳይ ምግብ እርዳታ፣ ያልሚ ምግብና ተላላፊ በሽታዎችን ለመዋጋት የሚውሉ መድኃኒቶችና የሕክምና አቅርቦቶችን ያጠቃልላል። ሩቅና ለመድረስ አስቸጋሪ በሆኑ አካባቢዎች እርዳታ ማድረስ የሚያስችሉ ዘዴዎችን ለመቀየስ በግጭቱ የተጎዱ ህጻናትንና ለጾታዊ ጉዳት የተዳረጉ ብሎም በሰሜን ኢትዮጵያ የሚገኙ አሁንም አስቸኳይ እርዳታ የሚያስፈልጋቸው በሚሊዮኖች የሚቆጠሩ ሰዎችን ለመርዳት ይውላል።
ሆኖም አንዳች የተስፋ ጭላንጭል ግን አለ ያሉት የዩናይት ስቴትስ ዓለም አቀፍ የረድኤት ፕሮግራም አስተዳዳሪ ለዚህ ሁሉ ሰቆቃ ምንጭ የሆነውን ውጊያ ለማቆም በቅርቡ በኢትዮጵያ መንግስትና በትግራይ ክልል ባለስልጣናት መካከል በተናጥል የተገለጡትን የተኩስ አቁም እርምጃዎች አዎንታዊነት አውስተዋል።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችንን ነው። ወደ ተከታዩ ዘገባችንን እንወሰዳችሁ። ሰሞኑን በደቡብ ክልል ደራሼ ልዩ ወረዳ ምንድን ይሆነው? በደቡብ ክልል ቀደም ሲል የሰገና አካባቢ ህዝቦች ዞን የሚባለው 5 የተለያዩ ወረዳዎችን በስሩ ይዞ የነበረው ዞን የክልሉ ምክር ቤት በአዋጅ ማፍረሱን ተከትሎ የደራሼ ልዩ ወረዳ በሚያቀርበው የወሰንና የአስተዳደራዊ መዋቅር ጥያቄዎች የተነሳ ወትሮም የራቀው ሰላም ሰሞኑን ተባብሶ ለብዙ የጸጥታ ኃይሎችና ሲቪሎች ህልፈተ ህይወት ምክንያት መሆኑን የአካባቢው ነዋሪዎች የልዩ ወረዳውና የክልሉ ባለስልጣናት ለአሜሪካ ድምጽ ተናግረዋል። ለተፈጠረው ችግር የአካባቢው ነዋሪዎችና አንዳንዶች የወረዳውና የክልሉ መንግስት የሚወነጅሉ ሲሆን የክልሉ መንግስት ደግሞ በወረዳው ተደራጅቷል የሚለውን ጽንፈኛ ሲል የሚገልጸውን ቡድን ተጠያቂ አድርጓል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ እነዚህን ጉዳዮች ያካተተ ዝግጅት አድርሶናል። ለዛሬው ቅዳሜ ምሽት ሰፋ ያለውን ጊዜ ይይዛል።
በደቡብ ክልል በኮንሶ ዞን በደራሽና በአለልዩ ወረዳ አካባቢዎች ዘጻ ችግር ተፈጠረው በወርሃ መጋቢት 2003 ዓ.ም ተመሰረተውና ኋላም በሰኔ ወር 2010 ዓ.ም የኮንሶ ዞን በአዋጅ ራሱን ችሎ እንዲወጣና ሌሎቹ በልዩ ወረዳነት እንዲደራጁ የደቡብ ክልል ምክር ቤት ከወሰነ በኋላ ቀሪዎቹ የዓለም፣ የድራሽና የቡርጅ እንዲሁም የአማሮ ወረዳዎች በልዩ ወረዳነት ለመደራጀት ደስተኛ ባለመሆናቸው መሆኑን አንድ ለደህንነት ሲባል ማንነት በብዙሃን መገናኛ እንዳይገለጥ ያሉ አስተያየት ሰጪ ለአሜሪካ ድምፅ ተናግሯል።
ዋና መነሻው ዞን ተብሎ ተገና አካባቢ ዞን ተዋቀረ። አምስቱ ወረዳዎች ያን አንድ ላይ አማሮ፣ ቡርጂ፣ ኮንሶ፣ ድራሽና አሌ አንድ ላይ ተዋቅሮ ዞን ነበረ። ከዛ በኋላ ዞኑ እስከ 7 ዓመት አገልግሎት ሲሰጥ አንድም ኮሽታ አንድም እንደ አንድ እንደ የቤተሰብ ልጆች ፍቅር በፍቅር ሆኖ ነው ሲያገለግል አብሮ ህዝቡ ሲኖር ነበረው እና ከዛ በኋላ ያን አንዳች ምክንያት ሳይታሰብ በክልሉ አማካይነት ለኮንሶ ለትሎ ዞን ሰጥተናል ብሎ ሌሎችን መሄደል አስቀረና ንብረት ክስ ላይም በሙስና ሌላው ዝም ብሎ በቃ ሌሎች ስላቆረቡኛ አንድ ላይ ነን ለምንድን ነው የምንነጣጠለው? እኛ አንፈልግም፣ ይህ መነጠል የለብንም፣ ዞኑ ይቀጥል ሲባል አይቻልም ተብሎ በቃ በዛ ከዝ ነው ዋና መነሻው።
ይህንን ተከትሎም በመንግስትና ፍላጎታቸው እንዲተገበር በሚፈልጉ መካከል ልዩነት በመፈጠሩ ቀጠናው ላለፉት 3 ዓመታት የግጭት ቀጠና ሆኖ መቆየቱን ነው ስማቸው እንዳይገለጥ ጠየቁን የአካባቢው ነዋሪ የሚናገሩት።
እዛ ሰፈር ውስጥ የቀሩና መንግስት ይሻላል ከወረዳ መንግስት ጋር መሆን አለብን የሚሉትን የቀጠና አመራሮችን እነዚህ ከኮንሶ ጋር ተባብሮ የሚኖሩ ሰዎች መጥተው ሰፈር ውስጥ ይስተው ገለዋቸዋል አመራሮችን። እንደዛ አይነት ነገር ነው ያለው። ይሄ መከላከያ ሰራዊት ገብቶ አካባቢው ላይ መረጋጋት መፈጠር አለበት የሚል እርምጃ ወስዶ ሰው ተረጋግቶ እንትን ብለዋል። ግን እኛ እስካሁን ድረስ ጫካ ውስጥ ነው ያለ ነው።
በኮንሶ ዞንና በደራሽ ልዩ ወረዳ እንዲሁም በአጎራባች ወረዳ አለም የከረመው አንድ ቀዝቀዝ ሌላ ጊዜ ጋል የሚለው ግጭት ሄዶ ሄዶ የሚያያዘው ከመሬት ይገባኛልና ከአደረጃጀት ጋር እንደሆነ ነው አስተያየት ሰጪዎች የሚገልጡት።
ኮንሶና ድራሽ ጉዳይ የመዋቅር ጥያቄ ነው። ይህም የመዋቅር ጥያቄ የሚነሳው በሁለት ጥያቄዎች ነው። አንደኛው ቡድን ጥያቄ የጉማይዴ ልዩ ወረዳ የመዋቅር ጥያቄ የሚል ቡድን ነበረ። ሁለተኛው ደግሞ የካርዱላ ዞን የመዋቅር ጥያቄ የሚል የመጣ ነው። ይህ እንግዲህ ከኮንሶና ከድራሽ አካባቢ የመጣ ጥያቄዎች ናቸው።
ሰሞኑን በድራሽ ልዩ ወረዳ ተፈጠረውና ቁጥራቸው የበዙ ለተባሉ የጸጥታ ኃይሎችና ስብሎች ህልፈተ ህይወት ምክንያት የሆነውም በድራሽ ልዩ ወረዳ ጋርዱላ የተሰኘ ዞን ለማደራጀት በሚፈልጉና በመንግስት መካከል በተፈጠረ ክፍል መሆኑን ከድራሽ ልዩ ወረዳ አስተያየታቸውን ለቪኦኤ የሰጡ የጋቶ ቀበሌ ነዋሪ ተናግሯል። እሳቸው ለተፈጠረው ሁሉ ተጠያቂ የሚያደርጉት የአካባቢውና የክልሉ መንግስት ነው።
አይደለበትም። ግንባታ ብዙ ተገንብቷል። እኛም ዞን እውቅና አግኝቶ እዛ በዛ እየተዳደርን ያለን መጀመሪያ ዞኑ ሲዋቀር ህዝቡ ተማክሮ ነው ዞኑ የተዋቀረው። ሲፈርስ ግን ለህዝቡ ምክር አልተሰጠም። ህዝቡን ሳያወያዩ በራሳቸው በትግል ግለሰቦች ነው ያ ዞን ፈርሶ የመንግስት መዋቅር ፈርሶ በቃ ሜዳ ላይ ቀረውና ሌለ ሰዎች በቃ በዛ ከዝ ነው በቃ ለዚህ ደረጃ በቃ ይልቅትም ትንኮሳ ሙለ ግጭት የመጣው በዛ ከዝ ነው በቃ። ዋናው የክልሉ መንግስት ነው ለዚህ ደረጃ ተጠያቂነት መሆን ያለበት በቃ።
በዚህ ግጭት ቁጥራቸው ይበዙ የተባሉ የፌዴራል ፖሊስ፣ የደቡብ ክልል ልዩ ኃይል አባላትና ሲቪሎች መገደላቸው እንዲሁም በ10 ሺዎች የሚቆጠሩ ዜጎች መፈናቀላቸውን የተለያዩ የአካባቢ ነዋሪዎችና የመንግስት ባለስልጣናትን ጠቅሰን መዘገባችን ይታወሳል። ይህንን በተመለከተ ከአሜሪካ ድምፅ ጋር ዘለግ ያለ ቃለ ምልልስ ያደረጉት በምክትል ርዕሰ መስተዳድር ማዕረግ የመልካም አስተዳደር ዘርፍ አስተባባሪና የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ አካባቢውን እያተራመሰ ያለው የህዝቡን ጥያቄ በኃይል አስመልሳለሁ የሚል ቡድን ነው ሲሉ ተናግሯል። ይህንም ተልኳቸውን የጀመሩት ከጂንካ ወደ አርባ ምንጭ ሲጓዙ የነበሩ ህንዳዋንን በማገትና የወረዳውን አስተዳዳሪ እንዲሁም አመራሮችን በመረሸን መንግስታዊ ስርዓት በማፍረስ የራሱን ስርዓት ለመዘርጋት አቅዶ በመንቀሳቀስ ነው ሲሉም ተናግሯል።
በዚህ መንገድ የሚንቀሳቀሰው ኃይል ነባራዊ ሁኔታ ተወስዶ ሲታይ መነሻ የሚያደርገው ሽፋን የሚያደርገው በልዩ ወረዳ ውስጥ የተነሳ የዞን እንሆን ጥያቄ ነው። የጋርዱላ ዞን እንሆናለን የሚል ጥያቄ ነው። ይሄ ጥያቄ ጊዜ ወስዶ በአግባቡ በሰለጠነ መንገድ ሁሉም አካባቢ ጋር በተነሳው ሌት ህዝቡ ጋር ውይይት ተደርጎ ይመልሳለን የሚል አቅጣጫ ተቀምጧል በመንግስት። ስለዚህ በተደጋጋሚ ይሄን ሽፋን በማድረግ መንገድ ላይ መዝረፍ፣ መንገድ ላይ የሆነ ነገር መንጠቅ መሰረታዊ ምክንያቱ ምንድነው ሲባል የዞን ጥያቄያችን ስላልተመለሰ፣ ንጹሃን ዜጎች ላይ ትንኮሳ ማካሄድ መሰረታዊ ምክንያቱ ምንድን ነው? የዞን ጥያቄ ስላልተመለሰ፣ የዞን ጥያቄውን በአሰራር እንመልሳለን ሶ ህጋዊ በሆነ መንገድ ነው ታይቶ የሚመለሰው። ስለዚህ በመዝረፍ በመንጠቅ ወንጀል በመስራት አይደለም የሚል በተደጋጋሚ ውይይት ይደረግ ስለነበር፣ አሁንም ይሄ ሁኔታ ሲከሰት ተመሳሳይ እንደዚህ አይነት ነጮቹ ላይ ይሄ ሁኔታ ሲከሰት ዘረፋውና ይሄ ሁኔታ ሲከሰት ተመሳሳይ ከዚህ በፊት እንደነበረው ትንኮሳ ተደርጎ ተወስዷል። ያው ሃይዌዩ መንገድ ላይ ሁሉም እንደዚህ አይነት ጥቃቅን ነገሮች ይፈጠሩ ስለነበር፣ ሁለተኛ ይሄ የመደበኛው ቅሬታና እንደዚህ አይነት ኢቨንቶቹ እንደተጠበቀ ሆኖ አንዳንድ ጥናቶች ያመላክቱት በልቱጋ የታጥቆ የሚንቀሳቀሱ የኮንሶ ዞን ሰገን ዙሪያ ውስጥ የጉማይደ ልዩ ወረዳ ያቀጠንሳሽ ኃይል ታጥቆ የሚንቀሳቀስ እንደዚህ አለ።
ሁኔታው አደገኛ በመሆኑና የወረዳውን አስተዳዳሪ ጨምሮ ባለስልጣናት በቡድኑ ተገለው ስለነበር ወረዳው በግዛዊ ወታደራዊ እዝ እንዲተዳደር ተወስኖ በአገር መከላከያ የተመራ ሰራዊት አካባቢ መረከቡና መቆጣጠሩን አቶ አለማዮ ባውዲ ለአሜሪካ ድምጽ ገልጧል። በአገር መከላከያ ሰራዊት የሚመራ እዝ ወረዳውን ከተቆጣጠረ በኋላ በወረዳው አንጻራዊ ሰላምና መረጋጋት ታይቷል። ተዘግቶ የነበሩ ባንክ ቤቶችና ማህበራዊ አገልግሎት ሰጪ ተቋማት ተከፍቶ ስራ ጀምሯል ሲሉ የአካባቢው ነዋሪዎች መናገራቸውም ተዘግቧል። የክልሉን ፖለቲካዊ ጉዳዮችን በቅርበት የሚከታተሉና የደቡብ ክልል የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ አስተባባሪ ዶክተር ካሳሁን ደለነ ክልሉ በጸጥታ ችግር ውስጥ ተገባ በሶስት ምክንያቶችና የክልሉ መንግስት አፋጣኝ ምላሽ ስለማይሰጥ ነው ሲሉ ተናግሯል።
የመዋቅር አለ፣ የመሰረተ ልማት አለ፣ የወሰን አለ። በብዛት እኛ ክልል ላይ ያሉ ትልቁ የግጭት መንስኤዎች በሶስት ነው እኛ የምናያቸው። የመሰረተ ልማት ሪሶርስ እጥረት ያለባቸው ቦታዎች ላይ ሪሶርስ የሚፈልጉ ኃይሎች አሉ። ሪሶርስን በአግባቡ መጠቀም ካለመቻል የተነሳ ማስተዳደር ካለመቻል የተነሳ ለዛ ሪሶርስ የሚንጸባረቁ ጥያቄዎች ወደ ግጭት ያምሩም አይተናል። በሌላ በኩል ደግሞ መዋቅሮች አሉ። ከዚህ ቀደምም በተለያየ መድረክ እንዳወራ ነው ለምርጫ 2013 ብዙ ቃል የተገቡ የመዋቅር እድገቶች፣ የመዋቅር ማሻሻያዎች ነበሩ። እነዛም መዋቅሮች ወይም ቃል የተገቡ የመዋቅር ደረጃዎች ክልል ጀምሮ ዞን፣ ወረዳ፣ ከተማ አስተዳደር ምናምን እያለ ሲሄድ እዙ መሀል ቁርሾ እየፈጠረ አሁንም ወደ ግጭት ያመራበት ቦታዎች አሉ። ሌላው ምንድነው ሶስተኛ ብዬ ቅድም የጠቀስኩልህ የማንነት ጥያቄ ነው ያልኩ። በእነኚህ ጉዳዮች ላይ ግጭቶች ይነሳሉ። ይሄ ኩታ ገጠም የሆነ አካባቢ ላይ ሁለት ብሔሮች ካሉ አንዳንድ ቀበሌ ወደዚህ መሆን፣ ቀበሌ ወደዛ ማድረግ፣ መንደር ወደዚህ መግባት፣ መንደር ወደዛ መግባት እስካሁን ድረስ ያስተዋልናቸው ችግሮች ናቸው። በእኛ በኩል
ጉዳዩ ይመለከተናል የሚሉ ግለሰቦች በቀጠናው የጸጥታ ችግር የሚፈጠረው መንግስት የህዝቡን ጥያቄ በጊዜ ስለማይመልስ ነው ሲሉ የክልሉ መንግስት ተጠያቂ ያደርጋሉ። አቶ አለማየሁ ግን በዚህ አይስማሙም።
መንግስት ይመልስልኝ በሚል በርካታ ጥያቄዎች ይነሳሉ። ከነዚህ ጥያቄዎች መካከል አንዱ በደቡብ ክልል ውስጥ አሁን እየተነሳ ያለው የአደረጃጀት ጥያቄ ነው። የዞን ጥያቄ፣ የልዩ ወረዳ ጥያቄ፣ የወረዳ ጥያቄ፣ የቀበሌ ጥያቄ በሚል ይነሳል። አንዱ ይሄ ነው። ሁለተኛው የምነሳው ከመሰረተ ልማትና ከፍትሃዊ ተጠቃሚነት ጋር የተያያዘ የምነሱ ጉዳዮች አሉ። እነዚህ መሰረታዊ ጉዳዮችን የምንፈታበት የስታንዳርድ ኖሮት በሁሉም ህዝቦች ውስጥ ክልል ውስጥ የምነሳውን ጥያቄ የምንመልስበት እስኬጁል ኖሮ እንመልሳለን የሚል በክልሉ መንግስት አስተባባሪ ኮሚቴና በክልሉ መንግስት ካቢኔ በአጠቃላይ አመራር ቁጭ ተብሎ ምክክር ተደርጎ እስኬጁል ተቀምጦላቸው ግን ህዝቡ ጋር እስከምንፈታ ድረስ ውይይት እናደርግ ተብሎ ምክክር ተደርጓል። ከህዝቦች ጋር መግባባት ተፈጥሯል። በዚህ ጉዳይ ላይ እንግዲህ ይሄ ሁኔታ ባለበት የኮቪድ ወረርሽኝ ገጠመን፣ ይሄ ሁኔታ ባለበት ምርጫ መጣ፣ ይሄ ሁኔታ ባለበት የሀገር ህልውና ተደፋ። ግን በዚህ አካባቢ የሚኖሩ ጽንፈኞች እኛንን ጥያቄውን ያስመጣ ነው የሚል የመንግስት ስትራክቸሩ እንዳይመልስ የሚፈልጉ ኃይሎች፣ ጠልፎ ለራስ ዓላማ መጠቀም የሚፈልጉ ኃይሎች ሰው ካልሞተ፣ ሰው ካልተረሸነ፣ እንደዚህ ካልሆነ በሚል የሚፈጥሩት ነውጥ ነው። አንዱ ይሄ። ሁለተኛው በዚህ ሀገር ውስጥ የመጣንበት የፖለቲካዊ ሁኔታ የወለደው ችግር በየ አካባቢ የሚፈጠረው የተለያዩ ሁለት ዋልታ ረገጠ የሆኑ እይታዎች አሉ። አንዱ ኢትዮጵያውያንና ኢትዮጵያን የሰራሁት ሀገሪቱን እንደዚህ በአንድ እግር ያቆምኩት እኔ ነኝ ብሎ አንድ ሌላ ጽንፍ የያዘ ኃይል አለ የሚቀሰቅስ የዜጎችን አብሮነት በማያጠናክር መንገድ የሚቀሰቅስ። ሌላኛው ደግሞ በየሰፈሩ በዘረኝነት በጎጠኝነት ሌላ ጫፍ ይዞ የሀገራችን የአብሮነት ታሪክ ለማበላሸት ከነ ውጭ የዚህ አካባቢ ባለቤት የለም ብሎ በዘረኝነት የሚያጦዝ ኃይል አለ። ከዚህ በሚመነጭ ባላንስ የማያደርግ ግን ሁለት ጫፍ የያዙ አስተሳሰቦች ህዝቡን እየናጠነ ያለ ዝም ብሎ የህዝቦችን ጥያቄ አልመልስም፣ በዚህ አላረግም፣ ነገ ወይ መልስም ያለው የተዛባ ቀጠሮ እየሰጠ የሄደበት ርቀትም የለም። በዚህ ምክንያት ነው ግጭት የተፈጠረው የሚባለውም ጥላሸት መቀባት ስለሆነ ይሄን ሰከን ብሎ ክልላችን ህዝቦች ማየት ጀምረዋል። በርግጥ አንዳንድ አካባቢዎች ይሄን ማየት የተሳናቸው አካባቢዎች ላይ ይሄ እየተፈጠረ ነው ያለውና እኛ አሁንም በእቅድ ቅድም ያልኳቸው ጉዳዮች ስታንዳርድ ወጥቶለት የጊዜ ሰሌዳ ወጥቶለት ለመፍታት አሁንም ህዝቡ ጋር ተወያይተናል። የዘጠና ቀን እቅድ አዘጋጅተናል። በዚህ እንፈታለን ብለን ስኬጁልን እያደረግን ያለ ነው። እነዚህን ጥያቄዎች በዚህ የሚፈታ ነው የሚሆነው።
በደራሽ ልዩ ወረዳ በጸጥታ ኃይሎች ላይ የተፈጸመው ጥቃት በተመለከተም አስተያየታቸውን ከሚሰነዝሩት ውስጥ ዶክተር ካሳሁን ችግሩ የከፋውና ከፍተኛ ጉዳት ያደረሰው በክልሉና በወረዳው መንግስት ድክመት እንዲሁም በመንግስት የዘመቻ አፈጻጸም ድክመትና ዝንጉነት ነው ይላሉም።
በእርግጥ ያው ደራሽ፣ ኮንሶ፣ አሌ፣ አማሮ ሁልጊዜ በግጭት ያው እኛም ይቸገር ነበር። ህዝቡም ለመኖር ስጋት ላይ እንዳለ በተደጋጋሚ ከመንግስት ጋር ንግግር ያደረግንባቸው አካባቢዎች ናቸው። ዛሬ እንግዲህ አሁን ያለነው ሚያዝያን ጨርሰን ወደ ግንቦት እየገባን ነው። ክልሉ ህዳር 2014 ላይ ለኛ ማብራሪያ አንድ ወቅት ሰጥቶን ነበረ። የክልሉ ካቢኔ ህዳር አካባቢ ታይሳስ ላይ ማብራሪያ ሰጠን። ህዳር ላይ ዘመቻ እንደጀመረ ነው የተነገረን። ህዳር ውስጥ ነው ኦፕሬሽን ተጀምሯል ብሎ የተነገረን። ያ የተጀመረው ኦፕሬሽን በአግባቡ ተመርቶ በውጤታማና በስኬት አለመጠናቀቁ እያስረዘመው ወይም የኦፕሬሽኑ መራዘም ጊዜ መውሰድ አሁን ከሰሞኑን ደግሞ ሚያዝያ ውስጥ ደግሞ ብዙ ዋጋ አስከፍሎናል እና ክልሉ በወቅቱ ያብራራልን የኦሮሚያ ክልል ልዩ ኃይል ጋር፣ መከላከያ ጋር፣ የደቡብ ክልል ልዩ ኃይል ጋር አብሮ እንደሚሰራ ነው ማብራሪያ የሚሰጡን። ያ ኦፕሬሽን ግን የተራዘመ ከመሆኑ አንጻር ነው ዋጋ ያስከፈለው።
የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ደግሞ የሚከተለው መልስ ሰጥተዋል።
አሁን በመሰረታዊነት ለዚህ ይህን እንቅስቃሴ ሲያደርጉ ከወትሮ በተለየ መንገድ፣ ባልተገመተ መንገድ፣ አድርጎን በማያውቁት መንገድ ሀይዌዩ መንገድ ላይ ሆልተ የምትባለው አካባቢ ላይ ሙሉ በነቂስ አደራጅቶ የሌለ አቅም የቡድን ጦር መሳሪያ ጭምር አደራጅቶ ነ እገታን ሲፈጽም በዚህ ሂደት ውስጥ ይሄ ጸጥታ ተቋም ገብታ የጸጥታ ተቋሙ ዛሬ ባልተለመደ መንገድ የተኩስ ነው የገጠመው። ሙሉ ህዝቡን አደራጅቶ ቀጥቅሰው ስለነበር ቀጠና ጋር ያለና ከሌላ አካባቢ ሞቢላይዝ አድርጎ ጨለማውን አድሮ ስለነበር እዚህ ላይ የሚመሰረት የመረጃ ስራ በበቂ ሁኔታ ተሰርቶ ስላልነበር መሀል ከገቡ በኋላ ሙሉ ዙሪያቸውን መከበቡ በጣም በብዙ ሺህ የሚቆጠር ህዝብ ማለት ስለዚህ በጣም ውስብስብ በሆነ መንገድ ምንም የማያውቀው ህጻናትና አዛውንቶች፣ ሴቶች እንዲያልቁ ከፊት አሰልፎ ሰራዊቱ ግፍ እንዲፈጽም የእንቅስቃሴ ይደረግ ነበረ። ቤት ሰው እንዳይቀር ተደርጎ ማለት ስለዚህ እነዚህ ንጹሃን ዜጎችን አለመጨፍጨፍ ሰራዊቱ የልጅቶ ነበር የከታጠቀው ጋር ይነዋወጥ ተኩስ የነበረው እነሱ በዚህ ሂደት ውስጥ አነጣጥረው ቀጥታ ሰራዊቱ ላይ ተኩስ ስለነበር የተወሰነ ጉዳት ደርሷል። ዋናው እሱ አይደለም። ሰራዊቱ ሲከላከል ሌላ ኃይል መጥቶ ከበስተጀርባ እንዳይገባ ሙሉ መንገዶቹን ዘጉ። አሁን ሰራዊቱ ላይ ጉዳት የደረሰው በዚህ ነው። በጣም በብዙ ሺዎች የሚቆጠር ሰው አስወጥቶ እና አደራጅቶ ስለነበር ቆርጦ ሰራዊቱን ከበስተጀርባም ከሁለቱም በስተጀርባ ጋር ቆርጦ ሌላ የጸጥታ ኃይል የሚመጣውን አታክ ያደርጉ ነበር፣ ይከላከሉ ነበር በቡድን መሳሪያ ጭምር። በዚህ መንገድ ቀን ሙሉ ሰራዊቱ ተፋጠው ውሎ ወረዴ ተተኳሽ ስላለቀባቸው ይህን ዋጋ ከፍሏል።
የደቡብ ክልል አንዳንድ አካባቢዎች የውከት ቀጠና ከሆኑ ዓመታት ማስቆጠራቸው በተደጋጋሚ ጊዜ ተዘግቧል። በክልሉ ያለው ጸጥታ ችግር እልባት የማያገኝበትን ምክንያት ሲጠየቁት አቶ ለማየሁ
ኢንቴሊጀንስ ስራው፣ መረጃ የማደራጀት ስራው ከዚህ በፊት በደንብ ኦርጋናይዝ ተደርጎ ምን መደረግን እንዳለበት ምክክር ሲደረግ መረጃዎቹ ላይ ተመስርቶ ቀጣይ በምን መንገድ ቀጠናው ጋር ያለውን ችግር ማረም እንዳለብንም ጭምር መረጃ ቋቶቻችን በግልጽ የተንትነው አቅርበዋል። ቅድም ያነሳሁልህ በዝርዝር አስከባሪ ያልናቸው ኃይሎች ሴልን ጨምሮ አደራጅቶ አንዳንድ በልቶች ጋር እንደሚያንቀሳቀስ በቂ ትንታኔ ነበር በእጃችን ማለት ነው። ነገር ግን በዚህ መንገድ ተደራጅቶ በእንደዚህ አይነት ኢቨንቶች ወደ አንድ ቋት መጥቶ እንደዚህ አይነት ነገር ይፈጥራል የሚል ከአጭር ጊዜ አኳያ ዲፋይን አላረግም። አንዱ ቀጣይ ትምህርት መወሰድ ያለበት እሱ ነው።
ክልሉ እየፈረሰና የተለያዩ ፍላጎቶች የሚንጸባረቅበት በመሆኑ አቅም አጥቷል። በጸጥታ ኃይሎች ላይ ጭምር እርምጃ የሚወስድ ቡድን የተደራጀ የራሱን ፍላጎት ለማስፈጸም እንቅስቃሴ ያደርጋል። ይህም የክልሉ መንግስት አቅም አልባ አሊያም ውሳኔ ለመስጠት የሚቸግር መሆኑን የሚያሳይ ነው ተብሎ የሚቀርበውን ትችት በተመለከተም የሰላምና ጸጥታ ቢሮ ኃላፊው የሚከተለውን ተናግሯል።
የደቡብ ብሔር ብሔረሰቦችና ህዝቦች ክልል ከውስጡ ሲዳማ ክልልና የደቡብ ምዕራብ ክልል ከወጣ በኋላ አቅም አልባ ነው፣ ሳምባ የለውም፣ ህዝቦችን መምራት አልቻለም፣ ትርጉም ያለው ስራም እየሰራ አይደለም፣ የፈረሰ መንግስት ነው በሚል እጅግ በጣም በርካታ የትርክቶች አሉ። እነዚህ ትርክቶች የክልሉን አጠቃላይ ሁኔታ የሚመሩ የፖለቲካ አመራሮችን የሚገልጽ ነው ብዬ አላስብም። ይሄ ትርክት
በመሰረታዊነት ቀሪ በክልል ውስጥ የሚኖሩ ህዝቦችን መናቅ ነው የሚመስለኝ። የክልል መንግስትን መንግስት ነው የሚያሰኙ መሰረታዊ ስትራክቸሮች አሉ። የራሱ የሆነ የሚመራበት ህገ መንግስታዊ ስርዓት አለው። ህዝቦችን የሚያስተዳድርበት ስርዓት አለው። እሱ ስርዓት ማይቀፍ ውስጥ ሆኖ የተልእኮችን እየፈጸመ ነው ያለው። ትላልቅ ውሳኔዎችን እየወሰነ ነው ያለው። ከህዝቡ ጋር በጋራ እየሰራ ነው ያለው። የልማት ስራዎችን፣ የፖለቲካ ስራዎችን፣ የዲሞክራሲ ግንባታ ስራዎችን በተደራጀ መንገድ እየመራ ነው ያለው። ስለዚህ የሚነሱ ጉዳዮች ይህን ትርክ ህዝብ ውስጥ እንዲሰራጭ የሚፈልጉ ኃይሎች የራሳቸው ምኞት ስለሆነ ነው ይህን ዲፋይን የሚያደርጉ። አብሮ የሚኖሩ የደቡብ ኢትዮጵያ ህዝቦች እንዲፈርስ የሚፈልግ ምኞት ያላቸው ኃይሎች የፈረሰ ክልል ነው የሚሉት ህዝቦች አብሮ እየኖሩ ያሉትን በጥርጣሬ እርስ በርስ እንዲተያዩ የወክላቸው መሪዎቻቸውን ህዝቡ እንዳምንና ለተጨማሪ ግጭት፣ ለተጨማሪ ሁከት፣ ላልተፈለገ ኪሳራ እንዲዳረግ የሚፈልጉ ኃይሎች ቅድም እንዳልኩኝ በተለያየ ጽንፈኛ እይታ የውስጥ ያሉ አክቲቪስቶች፣ የሶሻል ሚዲያ ተንታኞች ክልሉ ተረጋግቶና በክልሉ ውስጥ የሚኖሩ ህዝቦች ተቻችለውና በአብሮነት እንዳይቀጥሉ የሚፈልጉ ግለሰቦች ብቻ አይደለም በዚህ መንገድ ክልሉ ፈርሷል እንዲባል ክሩ ፈጥሮ የሚዘምቱ ኃይሎች አሉ። ስለዚህ በዚህ መንገድ ህዝቦች ተረጋግቶ እንዳይቀጥል የሚፈለግ ስለሆነ የትኛውም አካል በዚህ ደረጃ መረዛት አለበት ማለት ነው። ሁለተኛ፣ ትላንትና የደቡብ ኢትዮጵያ ህዝቦች የገነቡት አብሮነት ይህ ሀገር እንዳይፈርስ አስተዋጽኦ አበርክቷል። የተለያዩ ችግሮች ሲፈጠሩ በተለያዩ አካባቢዎች ሁከት፣ ንብረት ውድመት፣ ሌሎች ነገሮች ሲፈጠሩ ምሰሶ ሆኖ በርካታ ብዝሃነት ያለበት አካባቢ ሆኖ አስተዋጽኦ አበርክቷል ግጭቶችን በማረጋጋት። አሁን ደግሞ ትርክቱ ምንድን ነው? ይሄን ያቆየበትን መንገድ በተለየ መንገድ ዲፋይን ይደረጋል። ይሄ የተሳሳተ ነው። አሁን እርስ በርስ ጥርጣሬ እንዲሰፋ የሚደረገውን በዚህ ምክንያት ሲዳማ ክልልም ሲወጣ ያለ ንትር ሀገራዊ ልምድ በሌለበት ቁጭ ብሎ ስቲል በአንድ ከተማ ውስጥ ሁለት ክልል ቁጭ ብሎ ተቻችሎ ችግር የሚፈታበትን መንገድ ቀይሶ አብሮ እየሰራ ነው ያለው። ስለዚህ የሚመጡ አዳጊ ሁኔታዎችን በአግባቡ የሚያስተናግድ በሀገራችን ዲሞክራሲ ታሪክ የተለያዩ ልምምዶችን ኤክሰርሳይዝ የሚያደርገ ያለ ለህዝቦች ጥያቄ በተግባር መመለስ የጀመረ ልምድ የሚቀመርበት ክልል እንጂ በታኝ የህዝብ ጥያቄ የማይመልስ ሳምባ የሌለው የሚባለው ትርክትና ህዝቦችን እንዲተላለቁ የሚያደርግ ስለሆነ መልክ መያዝ አለበት ማለት ነው። ስለዚህ የክልሉ መንግስት አሁንም ቢሆን የልማት የዲሞክራሲ አዳጊ ጉዳዮችን የሚመልስ አቅምም አለው። በተደራጀ መንገድ ክልሉን እየመራ ነው። ቀጣይ እነዚህ የሚነሱ ጉዳዮችንም በበቂ ምክንያት አስይዞ የሚመልስ ስለሆነ በዚህ መንገድ የምንቀጥል ነው የሚሆነው። የጸጥታ ችግሮችን ቅድም እንዳልኩኝ አቋም ወስዶ መፍታት ይጠይቃል። ትርጉም ባለው መንገድ እየሰራን እንቀጥላለን።
በደቡብ ክልል ያለው ችግር ለመፍታት ከህዝብ ጋር ተቀራርቦ መስራትና የክልሉ መንግስት ማጠናከር እንደ መፍትሄ ሀሳብ ከሚያቀርቡ ግለሰቦች ውስጥ ዶክተር ካሳው ነው አንዱ ናቸው።
ይህ እንደ መፍትሄ የተጠኑ መዋቅሮች አሉ፣ የመዋቅር ጥያቄዎች አሉ፣ የተጠኑ የማንነት ጥያቄዎች አሉ። በተጨማሪም ደግሞ የመሰረተ የሪሶርስ እጥረት ብለን የነገርናቸው አሉ። እነኚህ መንስኤዎች ከሆኑ መጀመሪያ እነኚህ ላይ መስራት ይጠበቅብናል ብለን እናምናለን። መዋቅር ጥያቄዎቹ ዲሞክራሲያዊ ናቸው፣ ህገ መንግስታዊ ናቸው ብሎ ተመርምሮ ካለቀ የተጠና ውጤት ካለ ወደ አፈጻጸሙ መግባት የሚችልበት መስመር ቢኖር ግጭቶች ወደፊት ይቀንሳሉ። በሌላ ደግሞ የልማት እጥረት የሪሶርስ እጥረት ብቻ አሉ። እነኚህ ላይ ደግሞ በስፋት ክልሉ መንግስት በጅቱ ሀይል አስተዋጽኦ ዘመቻ ጀምሮ መልስ መስጠት ካልጀመረ አሁንም ወደፊትም እንደዚህ አይነት ክሶችን መስማታችን የማይቀር መስሎ ይታየናል። ከዛም በበለጠ ደግሞ የሴኩሪቲ አናላይስ ቀድሞ መስራት መለመድ መቻል አለበት። አንድ አካባቢ ቢያንስ በየሶስት ወሩ ቀድሞ ሴኩሪቲ አናላይስ መሰራት አለበት ብለን እናምናለን። ልክ የየሶስት ወሩ ሴኩሪቲ አናላይስ በተሰራ ቁጥር ያለውን ተለዋዋጭ ሁኔታውን ተገንዝቦ የጸጥታ ሁኔታውን ማስጠበቅ እንደሚችሉ እናምናለን።
በደቡብ ክልል ኮንሶ ዞን ደራሼ ልዩ ወረዳና በአካባቢ ያለው ጸጥታ ችግር መንስኤው የወሰን ይገባኛልና የአደረጃጀት ጥያቄ መሆኑ በተደጋጋሚ ጊዜ ተገልጧል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
እያደመጣችሁ እያደመጣችሁ ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በኢትዮጵያ ቪኦኤ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዝግጅቶቻችንን በተመለከተ አስተያየት ሲኖራችሁ
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com፣ በፌስቡክ @voaamharic፣ በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። ያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ሁሉን ትችላላችሁ። የአሜሪካ ድምፅ VOA።
አሁን ወደ ሁለተኛው አጋማሽ ቀዳሚ ዝግጅታችን እንወሰዳችሁ። ከሰሞኑ በዋሽንግተን ዲሲና አካባቢው የሚኖሩ ትውልድ ኢትዮጵያውያን በትውልድ ሀገራቸው በተካሄደው ጦርነት ወቅት የወደሙ ተቋማትን ለመርዳት የሚውል ገቢ ማሰባሰቢያ ዝግጅት አድርገዋል። በቨርጂኒያ ወተርፎርድ አዳራሽ በነበረው ዝግጅት ላይ ከኪነ ጥበብ ዝግጅቶች ጎን ለጎን ትውልድ ኢትዮጵያውያን ያቀማቸውን የገንዘብ ድጋፍ እንዲያደርጉ የሚያበረታቱ መርሃ ግብሮች ተከናውነዋል። ሀብታሙ ስዩም በዝግጅቱ ላይ ተገኝቶ ከአስተባባሪዎቹ ጋር አጭር ቆይታ አድርጓል።
ከአንድ ዓመት የተሻገረው የሰሜን ኢትዮጵያ ጦርነት የብዙሃንን ሕይወት ቀጥፏል። በዓመታት ውስጥ የተገነቡትን በወራት ውስጥ እንዳልነበሩ አድርጓል። ከዚህ ከባድ ጊዜ ጋር እየተጋፈጡ የሚገኙ ወገኖችን ለመርዳት ርብርብ ከሚያደርጉት መካከል በሰሜን አሜሪካ የሚኖሩ ትውልደ ኢትዮጵያውያን ይገኙበታል። በማህበረሰብ አቀፍ የሰብአዊና ማህበራዊ አገልግሎት ዘርፍ ባለው ተሳትፎ የሚታወቀው ወገን የተሰኘው ተቋም ያዘጋጀው ሰሞነኛ የገቢ ማሰባሰብ ዝግጅት ዓላማም ይህን ጥረት ማገዝ እንደሆነ የተቋሙ ኃላፊ ኒኒ ለገሰ ይናገራሉ።
ወገን ሲባል ስሙን ከባድ ስም ይዘናል። ወገን የሚል ስምና ወገን በተጎዳ ጊዜ ያቅማችን ለማድረግ እንጥራለን እና ይሄኛው ዝግጅታችን ያተኮረው ገንዘብ ማሰባሰቢያ ሙሉ ለሙሉ የዛሬው ለተጎዱ ወገኖቻችን፣ ትምህርት ቤት ተበትነው ትምህርት ቤት መሄድ ላልቻሉ ተማሪዎች ትምህርት ቤት እንዲሄዱ እገዛ ያቅማችንን አሰባስበን ሰውን አዝናንተን ተመካክረን ለሀገራችን ጥሩ ምኞት ተመኝተን የምናገኘውን ገቢ ለማበርከት ነው።
ከ22 ዓመታት በፊት በሰባት በጎ ፈቃደኛ ሴት ትውልደ ኢትዮጵያን የተመሰረተው ተቋሙ ከዚህ ቀደም ዓመት ጠብቆ በሚያደርጋቸው ዝግጅቶች ለበርካታ ኢትዮጵያውያን ተስፋንና መልካም እድልን የፈነጠቁ ተግባራትን ሲከውን እንደባጀ ኒኒ ያስታውሳሉ።
ከዚህ በፊት እኛ አንድ ትምህርት ቤት አቤልቲ ጅማ ላይ አሰርተናል። አካባቢ ውስጥ ተበትኖ ስለነበረ ተማሪዎችም 2016 ዓመት ሆነው መሰለኝ ከእዛ ጋር ለመጀመሪያ ጊዜ በ10 ዓመት አኒቨርሰሪያችን ላይ ገቢ ማሰባሰቢያ አዘጋጅተን ሙሉ ለሙሉ ትምህርት ቤቱ እንዲጨረስና ለአካባቢው ሰዎች አስረክበን ወጥተናል። የአስተዳደር እውቀቱም የለን እንኳን በግንባታውም በስሜት ነው እንጂ ያለ እውቀት ያደረግነው ነገር ነው። እሱ ነው በትምህርት ደረጃ የረዳ ነው። ሌላው የምንንከባከባቸው ቤተሰቦቻችን በትምህርት እንዲጎለብቱልን በጣም የቱተሪንግ የሜንተርሺፕ የተለያዩ ዝግጅቶችን እናደርጋለን። ለትምህርት ቤቶች ደግሞ አንዳንድ ቁሳቁስ ለችግረኛ ቤተሰቦች እንዲዳረስ እርሳስ፣ እስክርቢቶ፣ መጽሐፍ ምናምን የመሳሰሉትን እኛም ሲኖረን ሰው ሲለግሰን እናጋራለን።
ኢትዮጵያና ኢትዮጵያውያን በተለያዩ ተፈጥሯዊና ዘመናዊ ችግሮች ሲፈተኑ በውጭ ሀገራት የሚኖሩ የኢትዮጵያ ወዳጆች ያቅማቸውን ሲለግሱ ሰንብተዋል። እንዲህ ያለውን ልግስና ፋይዳ ያስረዱን ደግሞ ሌላኛዋ የተቋሙ መስራችና የመርሃ ግብሩ አስተባባሪ ኤልሳቤጥ አፈሳ ናቸው።
እዚህ ያለነው ኢትዮጵያውያኖች ዲያስፖራ ነው። ዋናው ኢትዮጵያ መርዳት የምንችለው እኛ ነው። ሌላ ሰው ሊረዳት አይችልም። ያለችን አንድ ሀገር ናት ኢትዮጵያ። እኛም ደግሞ ለኢትዮጵያ ልጆቿ እኛ ነን። ስለዚህ በተቻለ መጠን እንዲያንን ነገር በሚደርስበት ጊዜ አለንላችሁ ማለት የሚገባን እኛ ነን። ዋናው ደግሞ ልረዳ የምንችለው ገንዘብ ገንዘብ ነው ዋናው አስፈላጊ ነገር ለሁሉም ነገር ገንዘብ ነው። ሰው ይራባል በየቦታው በየአጣጫው ይሄዳል ከይፈናቀላል። ይሄንን ነገር ደግሞ መልሶ ማቋቋም ያለብን እኛ ነን። ምክንያቱም እኛ ከዛ ወጣ ብለን ሪግሌቶንን እዚህ ሀገር የራሳችን ስራ እየሰራን ገቢ ያመጣን ልጆቻችንን እናሳድጋለን። ስለዚህ ከዛችው ካለችን ላይ መካፈል ኢትዮጵያ ባህል ያ መካፈል ነው። ስለዚህ እኛም ይሄንን አምነን ካለችን ላይ በገንዘብ ብዙ ጊዜ በገንዘብ ለመርዳት እናስባለን። ገንዘቡ ደግሞ አሁን ወደ ትምህርት ቤት ማሰሪያ እንዲውል ለቀለ መሸመቻ እንዲውል ብዙ ነገሮች ብዙ ቀዳዳ እንዲሸፍን ማድረግ እንችላለን።
ወገኔ ባዘጋጀው የሰብአዊነት የገቢ ማሰባሰቢያ ዝግጅት ላይ ካገኘኋቸው የዓላማ ደጋፊዎች መካከል አንዷ የሕክምና ባለሙያ የሆኑት ቅድስት አሰግድ ናቸው። ዓመት በዓመት ሲተካ የተቋሙን መሰል ዝግጅቶች የመደገፋቸውን ምክንያት ያስረዳሉ። በዓመታት ውስጥ የተከናወኑትንም ያስታውሳሉ።
እኔም ሁሉም ተማሪ ናዝሬት ተማሪ ቤት አብረን ያደግን ጓደኛሞች ነን። በጣም ይሄንን ለመደገፍ የፈለኩበት ምክንያት ቤተሰብን አንድ ላይ ሰብስበው ሳይለያዩ ማለት ነው ልጆች ከናት ከአባት ሁሉ አንድ ላይ ሰብስበው ከህፃንነት ሁሉንም እየደገፉ አብረው አድገው ያየን ተመርቀው እነሱ ደግሞ እኛን ተመልሰው መተው እርዳታ ውስጥ ሲገቡ ማየት በጣም የሚያስደስት ነገር ስለሆነ በቃ ይሄን መደገፍ ያለብን ነው። በጣም ብዙ ለውጥ ማምጣት ይችላሉ። ብዙ እዚህ ሀገር በፕሮፌሽናል የሆኑ ሰዎች አሉ። ብዙ አይወስድም ለመርዳት አገራችንን ለመርዳት ሰው ለመርዳት ብዙ አይወስድም ትንሽ ነው። ስለዚህ ሁላችንም እየተደራጀን ትንሽ ነገሮች ብናረግ በጣም ብዙ ነገር ለመርዳት እንችላለን አገራችንን ከፍ ለማድረግ።
ምሽቱ ተቋሙ መልሶ ሊያስገነባቸው ላሰባቸው የመጪ ትውልድ ተስፋ ለሆኑ ተቋማት ማሰሪያ የሚሆን በሺዎች የሚቆጠር ገንዘብ ተሰብስቦበታል። አዝናኝ ትርኢቶችም ቀርበውበታል። ከሁሉም ግን በብዙ ሺህ ማይሎች ርቀው የሚኖሩ ኢትዮጵያውያን የዘወትር ትኩረታቸው ከትውልድ ሀገራቸው የራቀ አለመሆኑን ዳግም አስተዋሽ ይመስላል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ወደ ተከታዩ መሰናዶ እንውሰዳችሁ። በውጭ ሀገራት የሚኖሩ በተለይ በቴክኖሎጂ ነክ መስኮች የተሰማሩ ወጣቶች ልምድና እውቀታቸውን ለኢትዮጵያና ለኢትዮጵያውያን ወጣቶች እንዴት ማሸጋገር ይችላሉ በሚለው ጉዳይ ውይይት አሰናድተናል። ውይይቱ የተሰናዳው ጋቢና ቪኦኤ ለተሰኘው የወጣቶች ፕሮግራማችን ላይ ሲሆን በዚህ ጉዳይ ሀሳባቸውን እንዲያጋሩ የተጋበዙት ደግሞ አቶ አለም አብርሃ ናቸው። አቶ አለም ኮምካስትና ሴልስ ፎረስ በተሰኙ ግዙፍ የቴክኖሎጂና መገናኛ ተቋማት ውስጥ በሶፍትዌር ምህንድስናና በሌሎች ኃላፊነቶች ለበርካታ ዓመታት አገልግለዋል። ኢትዮጵያ ውስጥ ከ80,000 በላይ ተጠቃሚዎች ያሉት ጉዳይ ኦን የተሰኘ ከጉልበት ሰራተኞች ጀምሮ ስራ ፈላጊዎችና ቀጣሪዎችን የሚያገናኝ የስልክ ላይ መተግበሪያ ፈልስፈዋል። በተለይ የበይነ መረብ መድረኮች ላይ ቴክኖሎጂ ቀመስ ምልከታዎችን በማጋራት የሚታወቃሉ። አቶ አለም አስቀድመው የቴክኖሎጂ እውቀት ሽግግር አስፈላጊ የሆነበትን ምክንያት ያስረዳሉ። ውይይቱን የመራው ሀብታሙ ስዩም ነው።
ይሄ ልምድ በዚህ ሀገር በአሰራር በተለይ ቴክኖሎጂ ዙሪያ ባለው ስራ ላይ ያለንን ልምድ ያለንን ችሎታ ግንዛቤ ወደ ምንድን ነው የእውቀት ሽግግሩን የቴክኖሎጂ ሽግግሩን ለኢትዮጵያ መውሰድ ዋናው አስፈላጊነቱ ያው ካለብን የተደራራቢ ችግሮች ነው። የህዝብ ብዛቱ በጣም ከፍተኛ ነው። ኢትዮጵያ ችግሮቹን በዛው ልክ የተወሳሰቡ ናቸው እና በዚህ ባለንበት ዘመን ደግሞ ችግሮቻችንን በጥልቀት ከተረዳንና መፍትሄ አቅጣጫው ማስቀመጥ ከተቻለ ቴክኖሎጂ በጣም ወጪ ቆጣቢ በሆነ መልኩ ብዙ አይነት መሻሻሎችን የኑሮ ሁኔታችንን፣ የጤናውን፣ የስራውን፣ የትምህርቱን በሁሉም ዘርፍ ያለብንን ተግዳሮቶች በከፍተኛ ደረጃ ስለሚቀንስልን ያው የቴክኖሎጂ ሽግግር በጣም ያስፈልገናል እና አገራችን ካለችበት የቴክኖሎጂ እድገት አንጻር ደግሞ ዝቅተኛነቱ አንጻር እንደዚህ በተለያየ ሀገር የቀሰምነውን ልምድ ያየነውን የአሰራር ሂደት ቅልጥፍና፣ የስራ ጥራት፣ እነዚህን ነገሮች ወስደን ኢትዮጵያ ውስጥ በሚሰሩ ስራዎች ወጣቶችን በእነዚህ ዙሪያዎች ማብቃት፣ ማሰልጠን፣ ያው ይህንን ችግሮች የምንፈታበትን ጊዜ ያሳጥርልናል ብዬ አስባለሁ። እንግዲህ ይህንን ስል ኢትዮጵያ ውስጥ በጣም ጎበዝ ጎበዝ የሆኑ የቴክኖሎጂ ባለሙያዎች እየወጡ ያሉበት ሀገር እየሆነ ነው። ከውጭ ሀገር በአሜሪካ ከአውሮፓ ካሉ ሀገሮች አውትሶርስ የተደረጉ ስራዎችን ወስዶ እስከ መስራት በዛም ከፍተኛ ጥቅም ከማግኘት እየቻሉ ያሉበት ሁኔታ ነው ያለው። ግን እንደዛም ሆኖ ይሄ ካለን የህዝብ ብዛትና ሁኔታ አንጻር በጣም ትንሽ የሚባል ነው። ስለዚህ እዚህ ላይ በጣም ከፍተኛ ስራ መሰራት አለበት ላለው ገና በጅምሩም ላይ እየደረስን አይመስለኝም።
በጣም አመሰግናለሁ አለም። እንግዲህ የእውቀት ሽግግሩ ያለውን አስፈላጊነት ቀደም ብለህ ዘርዝረህ አብራርተህልናል። ሌላኛው ጥያቄ የሚሆነው እንዲህ ያለውን እውቀት እንዲህ ያለውን ልምድ እዚህ ሀገር ደግሞ ያለውን የቴክኖሎጂ በረከት ወደ ኢትዮጵያውያን ወጣቶች እንዴት ማሸጋገር ይቻላል የሚለው ነው። ከአንተ ካለህ ልምድ አንጻር በአጠቃላይ የቀሰምከውን ነገር በማስተላለፍ ረገድ የትኞቹን መንገዶች ነው መጠቀም የሚቻለው?
በጣም ጥሩ ሀብታሙ፣ አሁን ያለንበት ዘመን እንደው በጣም የሚያስቀና በጣም የሚያጓጓ ዘመን ነው። በቴክኖሎጂ አንጻር አይን ካየ ነው ያው ያለፉት 2-3 ዓመት በኮቪድ ምክንያት ብዙ ነገሮች የተቀያየሩበት ወቅት ነው። ብዙ አሰራሮች ተቀይረዋል። ከተቀየሩት ነገሮች አንዱ ደግሞ የቴክኖሎጂ ስልጠና ትምህርቶች፣ ቴክኖሎጂ ውስጥ ለመግባት የነበሩ ሂደቶች በጣም ተቀላጥፈዋል። አሁን ላይ አብዛኛውን አይነት በብዛት ማለት ይቻላል በማንኛውም አይነት የቴክኖሎጂ ዘርፍ ውስጥ ወጣቶች ገብተው እውቀት ለማግኘት ችሎታ ብቃት ለማግኘት አብዛኛው ነገር ነፃ ወደሚባል ደረጃ ደርሷል። በስልጠናዎች ትምህርቶች እና ብቸኛው የሚያስፈልገው ግብዓት እንግዲህ ኢንተርኔት ኮኔክሽን ነው። እና ወደ ኢትዮጵያ ስንመለከት ደግሞ እንግዲህ ያው እንግሊዝኛ ተናጋሪ አይደለንም። ያው እንግሊዝኛን በትምህርት ቤት ብንማርም የቋንቋ ምንድን ነው ውስንነት አለብን፣ የማይካድ ነገር ነው። ስለዚህ በጣም አነስተኛ በሆነ ኢንቨስትመንት ማለት ይቻላል በተለይ የቴክኖሎጂ ስልጠና ላይ መስራት ቢቻል፣ በተለይ እንደዚህ ከዚህ ሀገር ሄደው ኢትዮጵያ ውስጥ በተለያየ መልኩ ኢንቨስት የሚያደርጉ በሚሰሩበት ስራ እነዚህ የቴክኖሎጂ ስልጠናዎች ላይ ትንሽ ግብዓት በመጨመር ብቻ በጣም በተቀላጠፈ ሁኔታ ብዙ ስልጠናዎችን ማድረግ፣ ብዙ ወጣቶችን ማሰልጠን ማብቃት ይቻላል። እና እሱን ነው የምለው፣ ጥሩ ጊዜ ላይ ነው ያለ ነው። ቴክኖሎጂ በጣም ምቹ አድርጎታል ይሄ ሽግግሩን፣ እውቀቱን ለማስፋት ብዙ ብዙ መሳሪያዎች፣ ብዙ ግብአቶች በነፃ ኢንተርኔት ላይ ይገኛሉ። የሚያስፈልገው እነዚህ ነገሮች አቀናብሮ አሰናቱ ማቅረብ እና ትንሽ እገዛ፣ ትንሽ ግፊት ማድረግ ነው። እሱም በጣም በአነስተኛ ኢንቨስትመንት ሊሰራ ይችላል ብዬ ነው ማምነው አሁን ባለንበት ሁኔታ።
በጣም አመሰግናለሁ አለም። እዚህ ጋር አንድ ወጣት ሀሳቡን ሰጥቶናል። በቴክኖሎጂ መስክ የተሰማራ ወጣት ነው። ራሱን ካስተዋወቀ በኋላ በተያያዥ ሀሳቦች ላይ ያለውን ምልከታ ያስደምጠናል። አዳምጠን እንመለሳለን።
አመሰግናለሁ ሀብታሙ። ስሜ ቦይዝ ብርሃኑ እባላለሁ። ደቡ ኢንጂነሪንግ መስራች እና ሲቲኦ ነኝ። በመጀመሪያ ደረጃ ገኝ እንዲኖር የምፈልገው ነገር በተለይ በውጭ ያሉ ኢትዮጵያውያን ስለ ሀገር ውስጥ እየተሰሩ ስላሉት ስራዎች ማወቅ ቢችሉ፣ ኮንታክት ቢያደርጉ። በጣም ብዙ ሪች ለማድረግ እየሞከርን ነው። ስለዚህ ግን ለምሳሌ ደቡ ኢንጂነሪንግ ኢንስቲትዩ የተለያዩ ስታርታፕ ኢኖቬቲቭ የሆነ አይዲያ ስራ እየሰሩ ያሉ ሰው ልጆች አሉ። ብዙ ጊዜ የማይታሰብ ነገር አለ በኢትዮጵያ እንደዚህ አይነት ነገር ይወጣል እንዴት ተብሎ እስከሚታሰብ ድረስ ማለት ነው። ስለዚህ ሌላው ከሀገሪቱ ዝግነት አንጻር፣ ምክንያቱም ብዙ ነገሮች ዝግ ናቸው። ኬንያ በሄድን ሰዓት የፈጠራ ስራችን ይዘን ኬንያ ለውድድር በሄድን ሰዓት በጣም ብዙ ኦፖርቹኒቲ እንዳለ ከዛ ሀገር ውጭ ብንሆን ብዙ ኦፖርቹኒቲ እንደሚያገኘን ነግረውን ነበርና በትውልድ ኢትዮጵያውያን በውጭ የሚገኙ ከዚህ አንጻር የሀገር ውስጥ የተሰሩ ያሉ የፈጠራ ስራዎችን ውጭ ላሉ ኤክስፖዥሮች ማስተዋወቅ ይችሉልን፣ ስራዎቻችንም በራሳቸው ኔትወርክ ውስጥ ማስተዋወቅ ቢችሉ ይህን አንድ እንዳለን። ሌላውና መጨረሻውን ትልቁ ነገር ግን በተለያዩ የኢትዮጵያ የልማት ስራዎች ላይ አስተዋጽኦ እንደሚያደርጉት በፈጠራ ስራ ላይም ኢትዮጵያ ውስጥ እየተሰሩ ላሉ የፈጠራ ስራዎች አሁን ከዚህ በኋላ ስፔሻል የሆነ ትሪትመንት ኖሮ ይገባል። በውጭ ያሉ ልማቱ እንደሚደግፉ ሁሉ ፈጠራ ስራውንም እነሱ ማበረታታት መደገፍ አለባቸው ብዬ አምናለሁ። ሜቢ የፈጠራ ስራው ውድድር ሊሆን ይችላል። ወደ ፕሮዳክት ለመግባት የጨርሰው ያሉ ግን ፋይናንሻል ኦር ቴክኒካል ችግር ላይ ሆነው ላሉ ድርጅቶች የሰፖርት እንዲያደርጉ ይሄ በቃ በለማቱ ላይ ያለው ነገር እንደገና በፈጠራ ስራና በኢኖቬሽን ላይም ቢኖር ብዬ እንትን ላለው ውጭ ያሉ ኖሌጆች እና ኤክስፒሪየንሶችን ደግሞ ሼር ብንደራረግ እኛ ሀገር ውስጥ ያለውን ኢኖቬተሮች በውጭ ያሉ ከብዙ በአርቲፊሻል ኢንቴሊጀንስ በኢመርጂንግ ቴክኖሎጂ በብዙ ነገር ያላቸውን ኖሌጅ ሼር ማድረግ ቢችሉ እንደዚህ ኔትወርኪንግ ኢቨንት ምናምን ቢዘጋጅ አሪፍ ነው ብዬ አስባለሁ።
እንግዲህ ቀደም ብለን የሰማነው በተለያዩ የቴክኖሎጂ ውድድሮች ላይ ከአጋሮቹ ጋር በመሆን አሸናፊ የሆነውን ቦኤዝ ብርሃኑን ነው። ቦኤዝ ከዘንድሮ የማንዴላ አፍሪካ ፌሎሺፕ አሸናፊዎች መካከል አንዱ ሆኗል። በነገራችን ላይ ከሳምንታት በኋላ ኢንዲያና በሚገኘው የፐርዲ ዩኒቨርሲቲ የልምድ ልውውጥ እድሉን ይጀምራል። ወደ ዓለም ልመለስ። ብዙ ወጣቶች ቴክኖሎጂ ነክ ሀሳቦቻችንን፣ ፈጠራዎቻችንን፣ ድርጅቶቻችንን ኢትዮጵያ ውስጥ መጀመር እንፈልጋለን ይላሉ። ይሁንና በሀገሪቱ ያሉ የመሰረተ ልማት ዝርጋታና ቢሮክራሲ መሰል ጉዳዮች ተግዳሮቶች እየሆኑብን ነው ሲሉም አስተያየት ይሰጣሉ። ከልምድ ተነስተህ በእነዚህ ተግዳሮቶች ውስጥ እንዴት ጉዞውን መቀጠል ይቻላል በሚለው ዙሪያ እስቲ ሀሳብህን አካፍለን።
ይሄ በጣም ያው በየቀኑ የሚያጋጥመኝ እኔንም የሚፈትነኝ ችግር ስለሆነ እሱ ላይ በደንብ መናገር እችላለሁ ብዬ አስባለሁ። ነገሮች ምቹ አይደለም። ይህንን ምንም የሚካድ ነገር አይደለም። ምንም ምቹ የሆነ ነገር የለም። አሁን ባለው ኢትዮጵያ ውስጥ ባለው ሁኔታ ሁሉ በሁሉም ቀን ብዙ የተለያዩ ፈተናዎች ይገጥማሉ ስራ ላይ እና ግን እይታችንን ማስፋት ያለብን እያንዳንዱ ተግዳሮት የምንለው ጥራቱ የያዘውንም መልካም አጋጣሚ ማየት ያስፈልጋል። ከዛ ተጨማሪ ደግሞ ኢትዮጵያ ውስጥ በቴክኖሎጂ ሽግግር ያለውን የኑሮ ሁኔታ ለማሻሻል ነገሮችን ለማመቻቸት የሚካሄደው ጉዞ ለኢትዮጵያ ነው ማለት የሚሆነው። ያ ማለት ኢትዮጵያ ውስጥ ያለውን ችግር ታሳቢ ያደረገ ኢትዮጵያ ውስጥ ያለውን እያንዳንዱ ችግር ፈቺ የሆነ መሆን አለበት። ይህንንም ለማድረግ በእውነት በቅርበት ኢትዮጵያ ውስጥ ያሉትን ችግሮች መረዳትና የምንሰጣቸውንም የቴክኖሎጂ መፍትሄዎች እነዚህን ችግሮች ያማከሉ መሆን አለባቸው እንጂ አሁን ለምሳሌ ኢትዮጵያ ውስጥ ያሉ ወጣቶች የሚፈጥሯቸው አሁን የሰማነው ምሳሌ በጣም የሚደንቅ ነው። የእነሱን ስራም ተከታትየዋለሁኝ እና በዛው በቅርበት ያዩትን ችግር ነው ለመፍታት የሞከሩት። የቴክኖሎጂ ሶሉሽኖች እንደዚህ መሆን አለባቸው፣ ያለውን ችግር መፍታት አለባቸው። እንደዛ ሲሆን አብሮ በተያያዥነት ያሉ ችግሮችንም ይሄ ተግዳሮት የምንላቸውንም በተወሰነ መልኩ መፍታት ይቻላል እና ዋናው ነገር ቴክኖሎጂ ላይ የሆነ የቴክኖሎጂ መፍትሄ ስንሰጥ ቁልፍ የምለው ነገር በእኔ አስተያየት እና በእኔ ልምድ ምንድን ነው ፈታ ያሰብነው ችግር ምንድን ነው፣ በቴክኖሎጂ እንዲፈታልን የፈለግነው ችግር ምንድን ነው የሚለውን በጣም ማጥበብ፣ በጣም ፎከስ ማድረግ አለብን። ያንን ካደረግ የምንሰጠው መፍትሄ ይሰራል ወይም አይሰራም የሚለውን ጥያቄ ለመመለስ ቀላል ይሆናል ከዛ በኋላ። ግን ከዛ ተያያዥነት ያላቸው አንድ ድርጅት ወይም አንድ ግለሰብ ከሚሰራው የበለጡ የተወሳሰቡ ችግሮች አሉ። የኤሌክትሪክ ፓወር፣ የኢንተርኔት ኮኔክሽን፣ እነዚህ ሀገሪቱ ውስጥ ያሉ በቃ አጠቃላይ ችግሮች ናቸው እና እነሱ ያው በዛ ደረጃ ያንን ችግር መፍታት የሚችሉት አካላት ናቸው የሚፈቱት። ነገር ግን እንደ ቴክኖሎጂ ባለሙያ የቴክኖሎጂ መፍትሄ ለማህበረሰቡ አቀርባለሁ የሚል አንድ ወጣት ከዚህም ሀገር ሆኖ ኢትዮጵያም ያሉ ስራዎችን ለመደገፍ ሲነሳ ችግሮቹ ምን ይመስላሉ የሚለውን በቅርበት መረዳት፣ የሚሰጠው መፍትሄ እንደው ከውጭ ሀገር ወስደን የምንገለብጠው እዛ እንዲሰራ የምናደርገው ነገር ሳይሆን እዛ ያለውን ችግር በደንብ ያጤነ መሆን አለበት። ለዛ እዛ ላለው ችግር የሚመጥን መፍትሄ መሆን አለ።
አመሰግናለሁ አለም። እንግዲህ አድማጮች፣ ዛሬ እየተወያየን የምንገኘው ከአለም አብርሃ ጋር ነው። አሜሪካ ውስጥ በሚገኙ ድርጅቶች በተለይ በቴክኖሎጂ ምህንድስና ዘርፍ ለበርካታ ዓመታት የሰራ፣ ኢትዮጵያ ውስጥ ደግሞ ጉዳይ ኦን የተሰኘ ድርጅት ከፍቶ በመንቀሳቀስ ላይ የሚገኝ ወጣት የቴክኖሎጂ ባለሙያ ነው። እየተወያየን ያለንበት ጉዳይ ደግሞ በውጭ ሀገራት የሚኖሩ ወጣት የቴክኖሎጂ ባለሙያዎች የእውቀትና የልምድ ሽግግራቸውን ለኢትዮጵያን ወጣቶች እንዴት ማካፈል ይችላሉ በሚለው ጉዳይ ላይ ነው። አለም፣ ወደ ቀጣይ ጉዳዮች ከመመለሳችን በፊት የኢትዮጵያ መንግስትን ጨምሮ የተለያዩ ተቋማትን በቴክኖሎጂ መስክ ያማከሩት በዲያስፖራ ቴክ ድርጅቶችና በኢትዮጵያ መካከል ድልድይ ለመፍጠር በሚያደርጓቸው ጥረቶችና መርሃ ግብሮች የሚታወቁትን የአቶ በርናልድ ላውሬንድሪውን ሀሳብ እዚህ ጋር አዳምጠን እንመለስ።
ውጭ ሀገር ያሉት ኢትዮጵያዊ ወይም ትውልድ ኢትዮጵያዊ ወገኖቻችን በእውቀታቸው በሀብታቸው ብዙ ነገር ማበርከት ይችላሉ ለሀገራችን ብዬ አምናለሁ። የኢትዮጵያን ፖፑሌሽን በእድሜ ከሰላሳ ዓመት በታች ያሉ ሰዎች ከ70% በላይ ናቸው እና ወጣቱ ነው እንግዲህ የኛ ህብረተሰብ። እነዚህ ወጣቶች ደግሞ በጣም ብዙ ሀሳቦች ድጋፍ ይፈልጋሉ፣ ፋይናንሽሊም በሀሳብ እና ውጭ ሀገር ያሉ ኤክስፐርቶች አንደኛ በምክር በእንግሊዝኛው ሜንቶርሺፕ በሚባለው እነሱን ቢረዷቸው። ዩዥሊ ይሄ እንዴት ነው የሚሆነው? አንድ ጊዜ አትሊስት በአካል ተገናኝቶ እነዚህ ሰዎች የሆነ ሪሌሽንሽፕ ፈጥሮ በኋላ ያው ቪርቹዋሊም መቀጠል ይችላሉ፣ ዘላቂ ሊሆን ይችላል ማለት ነው። ሁለተኛ በኢንቨስትመንት ነው። እንግዲህ እንደምናውቀው እዚህ ሀገር ምናልባት 50,000-100,000 ኢንቨስትመንት ምናልባት ለውጭ ሀገር ያሉ ወገኖቻችን ብዙም አይደለም፣ ግን እዚህ ሀገር ያው ለብዙ ነገር እንደሚረዳ ነው። እና ስፔሻሊ በአንትረፕረነርሺፕ መስክ የተሰማሩ ሰዎች አንዳንድ እንደዚህ በፋይናንሽል ድጋፍ ይፈልጋል። ሁለተኛ ደግሞ ምናልባት አንዳንድ ኢቨን ፕሮፌሽናል መስክ ላይ የተሰማሩ ወጣቶች ኢንተርንሺፕ ወይንም ሌላም ነገር ፕሮግራም ለማሳካት ይመቻቸዋል። የመጨረሻው የኤክስፐርቲዝ ማለት ውጭ ሀገር ያሉ ሰዎች ብዙ ጊዜ ፕራክቲሽነር እና በጣም ስፔሲፊክ ኤክስፐርቲዝ ያላቸው ሰዎች ናቸው። ይህን ኤክስፐርቲዝ እንግዲህ የሚያካፍሉት እኔ በእኔ እምነት ዘላቂ እንዲሆን በፕሮቦኖ ሳይሆን የተከፈላቸው ለወጣቶች ብቻ ሳይሆን ለሀገሪቷም ትልቅ ሚና መጫወት ይችላሉ እና ምናልባት ሌላም ጊዜ በሰፊው ስለዚህ ቶፒክ እንጫወታለን። ግን እነዚህ ሶስቱ ነው እኔ ማስመር እፈልገው።
እንግዲህ የሰማናቸው የላውሬንድሪው አሶሼትስ የቴክኖሎጂ አማካሪ መስራች አቶ በርናልድ ላውሬንድሪው ነው። አለም፣ ወደ አንተ ልመለስ። ኢትዮጵያ ውስጥ ያለው የቴክኖሎጂ ስምሪትንና የጎረቤት ሀገር ኬንያንም ሆነ በምዕራብ አፍሪካ ደግሞ የናይጄሪያን በደቡብ ደግሞ የደቡብ አፍሪካን ሁኔታ ስናወዳድር በጅምር የሚያዝ ነው። ነገሮችን በማሻሻል ረገድ ኢትዮጵያ እንደ ሀገር መጀመር ያለባት የመፍትሄ ሀሳብ ምንድን ነው? በውጭ ሀገር ያሉ ወጣቶች ምን ማድረግ አለባቸው?
አመሰግናለሁ ሀብታሙ። አቶ በርናልድ ያነሱት ሀሳቦች በቃ ችግሮቹን በደንብ ጠቅለል አድርገው ይዘዋቸዋል። ግን እዚህ ላይ በእኔ እይታ አሁን በሚያጋጥመኝም ነገር አሁን ኢትዮጵያ ውስጥ ባለን እንቅስቃሴ በሚያጋጥመኝ ነገር የማያቸው ጥሩም በጎም የሆኑ ጎኖች አሉ፣ እንደገና ደግሞ ድክመቶች አሉ። በጎ ጎኖቹ ስጀምር መጀመሪያ ላይ ቅድም እንዳልኩት በጣም ጎበዝ የሆኑ ቴክኒካል ቴክኖሎጂ በሆኑ ነገሮች በጣም ጥሩ ችሎታ ያላቸው ብዙ ወጣቶችን እያገኘን ነው። አሁን በደንብ ቴክኒካል ስኪላቸው በደንብ ከፍተኛ ደረጃ የሚባል ይሄ ሲኒየር የሚባል አይነት ደረጃ ያሉ አድቫንስድ ስኪል ያላቸው ወጣቶች እያፈራን ነው። ነገር ግን በሀገራችን በአጠቃላይ ሁኔታ ካሉት ችግሮች አንዱ በጣም አሁን ወደፊት ለመጓዝ ይፈትነናል ብዬ የማስበው ምንድን ነው? አንደኛው ይሄ ወርክ ኤቲክስ ወይም ይሄ የስራ ስነ ምግባር የምንለው ነገር፣ የስራ ጥራት ላይ ወይም ኳሊቲ ላይ ያለን አመለካከት እና ልምድ፣ ከዛ ተጨማሪ ደግሞ በስራ ላይ ዋናው አንዱ አስፈላጊ ነገር በተለይ በዚህ በቴክኖሎጂ ዘርፍ ከተለያየ የዓለም ክፍል ሆኖ አንድ ላይ ተቀናጅቶ ለመስራት ኮሚኒኬሽን በጣም አስፈላጊ ክህሎት ነው። በእነዚህ ሶስት ጉዳዮች አንጻር ስናይ ከፍተኛ ችግር ወይም ውስንነት አለው ኢትዮጵያ ውስጥ እና አሁን የስራህን የምታስረክብበትን ዴድላይን ማክበር፣ የስራ ጥራትን በምን አይነት መልኩ ነው የምንለካው የምናየው፣ እንዴት ነው ይሄ ስራ አለቀ የምንለው፣ ጥራቱ ምን ደረጃ ላይ ነው የምንለው፣ እነዚህ ነገሮች በጣም የሚቀሩን እና አሁን ቅድም በተጠቀሰው መሰረት ይሄ የማብቃት ሜንተር የማድረግ ይሄ ችሎታቸው እንዲሻሻል ማድረግ ላይ በዳያስፖራ ውስጥ ያሉ የቴክኖሎጂ ባለሙያዎች እዚህ ሀገር በተለያዩ ዓለም ክፍሎች የቀሰሙትን ልምድ ወስዶ ማካፈል ሌላ መተኪያ የሌለው መፍትሄ ነው። የግድ ወጣቶቻችንም በዚህ መልኩ መደገፍ አለበት።
አለም፣ በጣም ይቅርታ አድርግልኝ እንግዲህ
በዚህ ጉዳይ ላይ ሰፋ ያለ የውይይት ጊዜ እንደሚያስፈልግ አውቃለሁ። ያለን ጊዜ ግን እየተጠናቀቀ ስለሆነ ላቋርጥ ነው። ላካፈልከን ሐሳብ ሁሉ በእጅጉ አክባሪ ነኝ። በጣም አመሰግናለሁ። በሰፊ ሰዓት እንመለስበታለን። ለአሁኑ በጣም አመሰግናለሁ። መልካም ጊዜ ይሁንልህ።
መልካም ጊዜ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን በመምራት ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም ሰናበታችኋለሁ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ።